the voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ሬዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን እንደምን አመሻችሁ። የእሁድ ነሐሴ 17 2007 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጂት ታዬና
ሄኖክ ሰማግዜር ነን። በአለም ዜናዎች ፕሮግራማችንን እንጀምራለን። ከዛም ቀሪውን ጊዜ የወጣቶች ፕሮግራም መስታወትን ይዘን አብረናችሁ እናመሻለን።
በጉዲፈቻ ወዲህ ወደ አሜሪካ የሚመጡ የኢትዮጵያ ልጆች ነገር የዛሬ መስታወት ሙሉ ትኩረት ይሆናል።
የራሳቸው 6 ልጆች እና ሀበሻ 6 ልጆች ለአንድ አመት እዛ እያለን ኑሮ ሲከብዳቸው ልጆች መበታተን ጀመሩ። ለሌላ ቤተሰብ ይሰጣሉ። 18 ነበርኩ እዛ ቆይቶች ስንለያ እና እኔ ደግሞ ወጣት ጎረምሳ ስለሆንኩን የራሴን ኑሮ መሞከር እናለብን ስትነግረን
ሄኖክ ስዩም ሄኖክ ሞክሸታዲ አካል ጉዳተኛ ነው። እዚህ በስቱዲዮአችን መጥቶ ካጫወተን ይወሰድነው ነው።
I didn't even know there was an Ethiopian community in Seattle or in different places, you know. And I found out when I turned 18 because of friends of mine that, you know, through my sisters.
18 ዓመት እስኪሞላኝ ድረስ የኢትዮጵያ ማህበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በህቶች የጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር።
እና I wish Ethiopian community was more involved in the kids.
ቀደም ሲል የሰማናቸው ደግሞ በዩናይትድ ስቴትስ በዚሁ በተመሳሳይ ሁኔታ የምንኖር መንግስት በህጋዊ ሰነድም የማያውቀን ብዙዎች ነን በማለት ወዲህ ወደ ዋሽንግተን የዩናይትድ ስቴትስ ኮንግረስ መጥተው አቤት ያሉ ናቸው። እነሱንም ይዘናል።
እንግዲህ በጉዲፈቻ ዙሪያ አትኩረን አብረናችሁ እናመሻለን። መልካም ቆይታ። ያለም ዜና እናስቀድም።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የናይጄሪያውን ጦር ኃይል አዛዥ ተጠርጣሪ የቦኮ ሐራም ነውጠኞች ከሞከሩባቸው ጥቃት ተረፉ። የመግደል ሙከራው የተደረገው አመፅ በሚካሄድባት ቦርኖ ግዛት መሆኑም ታውቋል። ታጣቂዎቹ በሌፍትናንት ጄኔራል ትኩር ቡራቱይ ኮንቮይ ላይ ትናንት ቅዳሜ ማታ ነበር በማፋና በዲኩዋ ከተሞች መካከል ሊያጠቁ የሞከሩት። የናይጄሪያ ጦር ዛሬ እሁድ እንዳስታወቀው በሙከራው ወቅት ወታደሮች የመልስ ተኩስ አካሄደው ከአጥቂዎቹ መካከል 10ን ሲገድሉ 5ቱን ማርከዋል። ጄኔራሉ ወደ ቦርኖ ግዛት ዲኩዋ ከተማ ያመሩት በዚያ ለሚገኙ ወታደሮችና የውስጥ ተፈናቃዮች ንግግር ለማድረግ ነበር ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ ባንኪሙን ለሁለት ቀናት ጉብኝት ዛሬ እሁድ ናይጄሪያ ሄደዋል። ዋና ጸሐፊው ከናይጄሪያው ፕሬዚዳንት ሙሐሙዱ ቡሃሪ ጋር በአሸባሪነትና በሌሎች ጉዳዮች ላይ ይወያያሉ ተብሏል። በተጨማሪም ከሃይማኖትና ከንግዱ ማህበረሰብ መሪዎች እንዲሁም ለሰብአዊ መብት ከበሬታ ከሚታገሉ አካላት ጋርም ይወያያሉ። የተባበረው አረብ ኤሚሬቶች ወታደሮች በነውጠኛው የአልቃይዳ ቡድን ተጠልፎ ለ18 ወራት የመን ውስጥ ታግቶ የቆየውን እንግሊዛዊ ትናንት ቅዳሜ ባካሄዱት ወታደራዊ ኦፕሬሽን አስለቀቁ። የእንግሊዙ ውጭ ጉዳይ ሚኒስትር ፊሊፕ ሃሞድ ዛሬ እሁድ በሰጡት ጋዜጣዊ መግለጫ ነው ይህ የተረጋገጠው። እንግሊዛዊ ዜጋ በተሟላ ጤንነት ላይ መሆኑን የገለጡት ውጭ ጉዳይ ሚኒስትሩ ከብሪታንያ መንግስት ባለስልጣናት ተጨማሪ ድጋፍ እንደሚያገኝ አመልክተው ነጻ አውጪዎቹን የተባበረው አረብ ኤሚሬቶች ወታደሮችን አመስግነዋል። የእንግሊዙ ውጭ ጉዳይ ሚኒስትር የዜጋውን ማንነት አልገለጹም። የአረብ ኤሚሬቶች ዜና አውታር ዋም ግን ግለሰቡ የ64 ዓመት ሰው የሆኑ ዳግላስ ሮበርት ሲምፕል ይባላሉ ሲል ዘግቧል። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ዛሬ እሁድ ከፈተች። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ ነበር የዛሬ አራት ዓመት የተዘጋው። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሙድ ናቸው ለዚሁ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት። የሁለቱን አገሮች ግንኙነት በተመለከተ ስነ ስርዓቱን ታሪካዊ ያሉት ውጭ ጉዳይ ሚኒስትር ሃሙድ እንደ አውሮፓ አቆጣጠር ከ2003 ዓ.ም ወዲህ በርሳቸው ደረጃ ኢራን የሄደ የመጀመሪያው ከፍተኛ የእንግሊዝ ባለስልጣን እርሳቸው መሆናቸው ነው። የፓኪስታን ጦር በሰጠው መግለጫ አንድ የአሸባሪዎች ቡድን ከአፍጋኒስታን ደንበር ላይ ዛሬ እሁድ በከፈተው ተኩስ 4 ወታደሮችን ገድሎ ሌሎች 4 ማቁሰሉን አስታወቀ። ጥቃቱ የደረሰው ከምስራቅ አፍጋኒስታን ጋር በሚዋሰነውና የካይቤ ነገድ በሚገኝበት የሰሜን ምዕራብ ፓኪስታን ውስጥ ነው። የፓኪስታኑ ጦር ኃይል መገናኛ አውታር እንደዘገበው ወታደሩ በወሰደው የመልሶ ማጥቃት እርምጃ ሽብርተኞቹን መደምሰስ ችሏል። ከፓኪስታን ታሊባኖች ጋር ግንኙነት ያላቸው አሸባሪ ነውጠኞች አፍጋኒስታን ውስጥ ከለላ ማግኘታቸውን በመጥቀስ ፓኪስታን ክስ ታቀርባለች። ይሁንና የአፍጋኒስታን ባለስልጣናት ለዚህ የድንበር አቅራቢያ ውዝግብ እስካሁን መልስ አልሰጡም። በመጨረሻም ኢጣሊያ ከሜዲትሬኒያን ባህር የ4400 ስደተኞችን ሕይወት አዳነች። የወደብ ጥበቃ ኃይሉ ዛሬ እሁድ እንዳስታወቀው የኢጣሊያ ወታደሮች ከ20 ጀልባዎች በደረሳቸው የአንድ ቀን ጥያቄ መሠረት ነው ስደተኞቹን ከሊቢያ ወደብ ያዳኗቸው። እስካሁን በሜዲትሬኒያን ባህር አድርገው ወደ ኢጣሊያ ያመሩ ተጓዦች ቁጥር ከ100,000 በላይ መሆናቸውም ተዘግቧል። በዚህ ዓመት ብቻ እንደ አውሮፓ ቁጥር በ2015 ማለት ነው አውሮፓ ለመድረስ ጉዞ የጀመሩ ነገር ግን ያልተሳካላቸው 2300 ሰዎች ሞተዋል። ባለፈው ዓመት ደግሞ በ2914 ማለት ነው 3279 ተጓዦች መንገድ ላይ ቀርተዋል ማለትም ሞተዋል። ለሰዓቱ ያለን ዜና በዚሁ አበቃ።
የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የእሁድ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምን አምሽታችኋል። ይህ በየሳምንቱ እሁድ የሚቀርበው የወጣቶች መስተዋት ፕሮግራም ነው። አስተናጋጆቻችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። ጽዮን ግርማ ዝግጅቱን ትመራለች። በዛሬ መስተዋት አሜሪካውያን ቤተሰቦች በጉዲፈቻ ያመጧቸው ልጆች ሁኔታ ላይ እናተኩራለን። ባጭሩ ኑሮ አልጋ ባልጋ ለመሆኑን ዛሬ የምትሰሟቸው ልጆች ታሪክ ይናገራል።
በመግቢያው ላይ የሰማነው የአካል ጉዳተኛ ወጣት ሄኖክ ስዩም ቀደም ብለው ወደ ዩናይትድ ስቴትስ ኮንግረስ ዋሽንግተን መጥተው ብሶታቸውን ያሰሙ ወጣቶች ሱሪዎችን መጥተው ያካፈሉንን ለእናንተ እናካፍላለን።
እስከ ምሽቱ 4 ሰዓት ድረስ ታዲያ አብረናችሁ እናመሻለን። መልካም ምሽት።
I'm not afraid to die.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን መቼም ከሀገር ተለይቶ የባዕድ ሀገርን ለምዶ ከእንግድነት አልፎ ደግሞ ራስን ችሎ ለመኖር መፍጨርጨር ምን ያህል ከባድ እንደሆነ ከማንም የተሰወረ አይደለም። ወጣት ጤናማም ቢሆኑ የኑሮ ውጣ ውረድ ይፈታተናል።
አንድ እግሩ በልጅነት በህመም የተቆረጠ ጆሮም የመስማት ችግር ያለው በልጅነቱ በአሜሪካውያን ቤተሰብ በጉዲፈቻ መጥቶ ከአንድ ቤት ወደ ሌላ ቤት ሲዘዋወር ቆይቶ 18 ዓመት ሲሞላው እንግዲህ ራስህን መቻል ሊኖርብህ ነው ሲባልስ? ቀጥሎ የምትሰሙት ወጣት ስቱዲዮአችን መጥቶ ያጫወተንን እናሰማችሁ።
ስሜ ሄኖክ ስዩም ይባላለሁ። የተወለድኩት አዲስ አበባ በመሃል ከተማ ሲሆን፣
ስንት ዓመት ነው አሁን?
አሁን እድሜ 21 ዓመቴ ነው። እድሜ 15 እያለሁ ከእናት አባት ከሳጣቸው ቤተሰብ ድርጅት ውስጥ አንድ ኦርፊኔጅ ውስጥ አድግ ነበር። ከእድሜ 13 ጀምሮ እስከ 15-16 ሁለት ኢቶች አሉን። እነሱም አብሮ ያደግን ነው አንድ ድርጅት ውስጥ። በአጋጣሚ ድርጅት እያለን ቤተሰብ ፎስተር ፋሚሊ አገኝና እነሱ አዳፕት ያደርጋሉ ሶስታችን። ከዛ በኋላ ወደ ሚሽጋን ስቴት የወዱና ለትምህርት ቤት ሰዱ እያስተማሩ ያሉ ደግሞ ቤተሰቦች አዳፕ ያደርጉት ሌላ የራሳቸው 6 ልጆች እና ሀበሻ 6 ልጆች አድርጎ አዳፕ አንድ ለ12 ሲሆኑ ለአንድ አመት እዛ እያለን ኑሮ ሲከብዳቸው ልጆች መበታተን ጀመሩ። እያንዳንዱ ልጆች ሌላ ቤተሰብ ይቀልላቸው ስሉ ለሌላ ቤተሰብ ይሰጣሉ። ከዛ ኢቶችንም ለሌላ ሚዞር አንድ ሚዞር ስቴት ውስጥ የምኖር ለእነሱ ቤተሰብ ሲሰጡ እዛ እየተማሩ ያሉ ነ ግን በቃ እድሜ አሁን 18 ነበርኩ። እዛ ኢቶች ስንለያ
ስትለያዩ
እና እኔ ደግሞ ወጣት ጎረምሳ ስለሆንኩን የራሰ ኑሮ መሞከር እናለብን ስትነግረን፣ ግን አሁን አዲስ ስለሆንኩ ብዙ ስለማላውቅ አንድ ሰት በቃ እነሷን ሞከረች። ቤተሰብ ሌላ ሚዞር ውስጥ የምኖር ሰው እንዲፈልግ ስትሞክር አንድ ሰት ሚዞር አለች። እሷ ደግሞ ለማስተማር አንድ ማመም አስተምራለሁ 11ኛ ጨርስን ከዛ ስጨርስ የራስን ሞክር አስተምረዋለሁ አለችና
ተቀበለችን።
ተማርኩ እስከ 11ኛ ብዙ ነገሮችን ማስተማረችን። ከዛ በኋላ የራስን የመቻል ምናምን አይነት ነገሮችን አሳየችን። ከዛ በቃ የአንድ አመት ኑሮ ስሷ ሳበቃ ወደ ሌላ በቃ የራስ እንድኖራ ቨርጂኒያ አካባቢ ለቦታዎች አቅጣጫ ጽፋ ስትሰጠን መቀነ ደግሞ ሞክራለሁ አልኳት። ና ገንዘብ ስትሰጠም አውሮፕላን ትኬት ገዝታልን። ከዛ በኋላ ተሳፈርኩና ዳላስ እመጣለሁ። ወረድኩና ወዴት እንደምሄድ አላቅም ነበር። ፖሊሶቹ ማንም ሰው ሲያልፍ አድራሻ የምኖር ቤት ማሳየት አለባቸው። ከዛ እኔ ግን ትክክለኛ አድራሻ ስላላያዝኩ ፖሊስ ወዴት እንደምሄድ ስላላወቀን በደንብ ይፈተሹና ግን ህገወጥ ስላልሆንኩ ነው ማለፍ እችላለሁ፣ ግን እነሱ በተጠራጠሩ የት እንደምኖር ወዴት እንደምሄድ ስላላወቁ በቃ እኔ ያ ሸልተር ሄዳለሁ አልኳቸውና አድራሻ ጽፎ ይሰጣሉ። እዛ ታክስ ተሻፍሮ ወደ ቨርጂኒያ አሌክዛንድሪያ አካባቢ እመጣለሁ በታክሲ። እዛ አንድ ሸልተር ገባና እየኖርኩ ያለ ብዙ ነገሮችን በቃ ገና ብዙ ኤክስፒሪየንስ ስላለን በቃ ሸልተር ውስጥ እኖራለሁ። ስለ ትምህርት ብዙ ነገሮች አፕላይ ምናምን አፕሊኬሽን የሞላ የስራ ሳደርግ ምንም
ልታገኝ አልቻልክም?
አልቻልኩም። ከዛ
እንግዲህ ከባድ መሆን አለበት
በደብኝና አልፎ ደግሞ ሸልተር ውስጥ ደግሞ ለመ ቴምፖራሪ ስራ አልፎ መኖር እዛ ለዘላ ለብዙ መቆሰለ ማልቸ ያስወጣሉ ከዛ አንድ ወጥቸ ሆምለስ ሆንኩና
ጎዳና ላይ ወጣ የጎዳና ኑሮ
ለውለው መንገድ ራማም የዞርኩ ነበር አዛ በጋጣም አንድ ጓደኛ አገኘውና ከሱ ጋራ ፈረንጅ ነው ከሱ ክርስቲያን ስለሆነ ክርስቲያን ቸርች ውስጥ በአጋጣመና በቃ ከሱ ጋራ መኖር ጀመርኩ እና እስካሁን ከሱ ጋራ ለስድስት ወራት ያለው ማለት ከመንግስት አንዳንድ ነገሮች ሂርንገና መሳሪያ ወይም ህክምና እንዲያደርጉ ሞክራለሁ እየተሳካልን ነው አሁን ያደረገሉን ሲሆን ግን ከመንግስትም የምጠብቁ እነሱም ሊረዱን ብዙ ስለማችም ፋይናንስ በጣም ስለሚከብዳቸው ብዙ ጊዜ ፕሮሰስ ለማድረግ እየጠበቁ
ሄኖክ እንግዲህ 18 ዓመት ሲሞላኝ ወጣና የራስን ኑሮ ብለው ወደ ውጭ ለቀቁኝ ነው ያልከው። ለአድማጮች ሄኖክ እንደ ማንኛውም የ18 ዓመት ጎረምሳ አይደለም። ጆሮ የመስማት ችግር አለው። አንድ እግሩ በጤና እክል ምክንያት ተቆርጧል። የአካል ጉዳተኛ ነው። በዚህ ሁኔታ ነው ወደ ውጭ የተለቀቀው። ይሄ ችግር የነበረ ከልጅነት ጀምሮ የጆሮህም የእግርህም
ጆሮ መስማት ሳይበ እግር ምክንያት ነው። እግር ከተጎዳ በኋላ ኢንፌክሽን ሆነብኝና ስለቆይ ሐኪም ቤት ይወዱና ሐኪም ቤት በጣም አስከፊ በሽታ በኢንፌክሽን ስለሆነ ወደ አካልን በሽታዎች ይመጣል ብሎ ከዛ አንቲባዮቲክ ሃርድ አንቲባዮቲክ ሰጡን። ጆሮና አእምሮ አፈክት ያደርግና ጆሮን ማፈክት ያደርገው አንባስ ምክንያት ነው።
ሄኖክ እግርህን እንዴት ነው የታመምከው? መጀመሪያ በምን ምክንያት ነው እግርህ ሊቆረጥ የቻለው?
እግር በምግብ ጥረት ብዙ ጊዜ ባለ ምግቦችን የተመጣ ምግቦች ስለማልመገብ በቃ አጥንት ተሰብሮብኝ ነው።
ስንት አመትህ ነበር?
8 አመት ነበርኩ። ከዛ ሐኪም ለማከማሰፋንታ ምግብ በቅቤ አሸው ከዛ በቆርፎ ያሰራሉ። ከዛ ቆየ። ስቆይ እግሬ ይበሰብሳል። ሲበሰብስ ኢንፌክሽን ትን ሆነብኝ። አንድ ሰው አስጠነቅቃል ሐኪም በመሄድ አለበስሉ አያት አፋጥና ሐኪም በስትወስደኝ ከዛ በኋላ በቃ ያው አይረባም ሁሉም አካሉ ከጉልበት ቤታ የተሰበርኩ ከጉልበት ቤታ ሲሆን ደግሞ ኢንፌክሽን ከጉልበት ቤታች ነው። ከዛ በቃ ስለማይጠቅም ፊክስ ለማድረግ አይችልም ቆርጠዋል።
ሄኖክ እስኪ ስለ ወላጅ ቤተሰቦች ስላደግክበት አካባቢ ና ስላስተዳደግህ ንገረን።
እናቴ በሰባት አመት ከእናት አባቴ ጋር ነውን ነበር። አባቴን አጥቻለሁ። መጀመሪያ አባቴ በቲቢ ምክንያት አጥቼ ደግሞ እናቴ በምክንያት ደግሞ ሳላቅም የአባቴ ቤት ላጎተ ስወረስ ከዛ በኋላ አጎተ በቃ አንድ ድርጅት ማሳደግ ያስገባኝ እሱ ነበር። ከዛ እሱ ጋር ለብዙ ቆይቻለሁ። እስከ 12 13 ከምደርስ ተምሬያለሁ። ከአጎተ ጋር እያለሁ እስከ 7ኛ ተምሬ ከዛ በኋላ 13 ደርስ እሱ ድርጅት አስገባ። የምኖረው አዲስ አበባ መሀል ከተማ ማለትም ጎጃም በረንዳ አካባቢ መርካቶ አካባቢ ነው።
ስለ እህቶች የምትሰማው ነገር አለ? ቀደም ሁለት እህቶች አብረውኝ መጥተዋል ብለሃል አይደለም?
ከእናስ ብዙ የምሰማው ነገር አለ። ብዙ ኮንታክት አናደርግም። ስለያዩ ድርጅት ውስጥ ካገኟቸው ፎስተ ፋሚሊ ከእነሱ ስነጣጠሉ ግማላዩቸው።
ሄኖክ መጀመሪያ እናሳድጋለን ብለው በመተው በጉዲፈቻ መተው ነው የወሰዱ የሚሽጋኖቹ ቤተሰቦች?
አዎ መተው
የወሰዷቸው ሶስታችሁንም። እንደዚሁ በዚሁ ያካል ጉዳት ይያለህ ነው እንግዲህ በስምንት አመት ከሆነ ይሄ ነገር የደረሰብህ በዚሁ ሁኔታ ነው ያመጡ። አሳከሙ?
ያሳከም ጆሮ ነበር ደሞ የወሰዱን ድርጅት ውስጥ ያለው 18 ከሁሉም ታላቅ ነው። ከልጆች ሁሉ ታላቅ ነው። ምክንያቱም ለእኔ ድርጅት ውስጥ ሁሉም ድርጅት ውስጥ ያሉ ልጆች ለእያንዳንድ ቤተሰብ ፋሚሊ ይገናቸዋል ቸው ይሄዳሉ ይሄዱ ይሄዱ እየሰሩ ግን ለእኔ ብዙ ቆየ ሆነ ብዙ ስላልተገናኘን እድሜ የሚያረዘ መሰለኝ በቃ ሰትያ አዝናለች እንደምንም ሳልቀስ ነበር እና አዝናልና እና ፈተት አስተምራለሁ እንደም እዚ ከመሙቅ እዛ ከመውደቅ እንደቱ አመደ ብሞክን ናም ቢያስባ ነው።
ቤቱ ምን ይመስል ነበር? ሚሽጋን እንግዲህ ከሁለት እህቶች ጋር የመጣህበት ቤት እንዴት ነበር? እንደው ኑሮ እንዴት ነበር?
ኑሮ ይሰራል ባልየው ይሰራል ሀብታም ናቸው 12 ልጆች አላት ሀብታም ናቸው ግን ችግሩ መፋታታቸው ነው። ልጆቹም ጥሩ ናቸው ሁሉም ይማራሉ አንም ደግሞ ማራለው ያለ ያየን ችግሩ የመጣበት ዲቮርስ ምክንያት ስለሆነ እዚህ ነው። ግን ኑሮም ጥሩ ነበር።
ከእናትየዋ ጋር ቆያችሁ እናንተ ሲለያዩ እነሱ?
አዎ እኔና ልጆቼም ቆይተናል። ከዛ እሷ መንገድ ፈለገች ሌላ ቦታ ለመስጠት ከዛ ስቃናላት ለቤተሰብ ሰጠች ሌሎች ልጆቼን የእኔንም ሞከረች አንድ ሰዓት አገኘችና ላከችን።
ሶስታችሁ አንተ እና ሁለት እህቶቻችሁ ሌሎች ኢትዮጵያውያን አሉ ነበሩ?
አዎ አሉ። እነሱ እንጃ እነሱ ለምንዳ እነሱ ኢትዮጵያ ደግሞ አልፈለጉም መሰላላቅም ለምን እንደወጡ እነሱ ቢፈልጉ ይቆዩ ነበሩ።
አሁን ወደ ቨርጂኒያ ኢትዮጵያው ያገኛለሁ ብለህ ነው የመጣኸው? ለምን መጣህ ወደ ቨርጂኒያ?
ቨርጂኒያ መጣሁት እና ትራየሩ ነታ በማወቅ የሚመች ከተማውስ ደግሞ ብዙ ኢንፎርሜሽን ስለማውቅ ነው። ግን ሚሽጋንና ሚዞሪ እንዲሁም ሰው የለም ገጠር አካባቢ ስለሆነ አንድ ጊዜ ምናልባት ሆምለስ በሆንኩ ጊዜ መንገድ ላይ ልጎዳ እችላለሁ ብዬ አስብ።
የመኖሪያ ወረቀት አለ?
ሌጋል ነው ግን ሲቲዝንሺፕ አላገኝ ነው። ግሪን ካርድ አለን ሌሎችም አሉ።
ሄኖክ እንግዲህ ስለ ቨርጂኒያ ስለማቅ ወደዚህ ብመጣ ይሻለኛል ብዬ ነው የመጣሁት አልክ። እንዳልከውም የሀገርህን ሰዎች ያገኘ ዛሬ እኛ ጋር ይዘውህ የመጡት አቶ ወንድሙም እንደዚሁ ባለህበት ሁኔታ ሜትሮ ጣቢያ ላይ አግኝተውህ ነው እንደነገራችሁን። አቶ ወንድሙ እዚህ ስቱዲዮ አሉ ከኛ ጋር። አቶ ወንድሙ እንዴት አገኙት ሄኖክን?
እኔ ያገኘሁት ኪንግ ስትሪት ሜትሮ ስቴሽን አሌክሳንድሪያ ያለው ላይ የመጽሐፍ ቅዱስ ትምህርት መጽሐፎች እንሰጣለንና ያው ምስክር ነኝ በመናረግበት ጊዜ እዛ መጥቶ መጽሐፎች ይዞ ሄደ። ተሳስቶ ነበር ተመልሶ መጣ። የግዝ ነው የሰጣችሁን ብሎ ትግርኛ ስለነበር አንዱ ይወሰደው የአማርኛ ሰጠ ነው። ከዛ አወራሁት ይህንን ለእናንተ የነገራችሁን ታሪክ ለእኔም ነገረኝ። ይህን ሲነግረኝ ልቤ ተነክቶ ነበረ። መጽሐፍ ቅዱስ ለማስተማር የሚኖርበት የሚበላው የሚጠጣው የሌለው ብዙ ችግር ውስጥ ያለ ሰው እንደሆነ ስለተሰማኝ የምችለውን ለማድረግ ሞከርኩኝ። የእናንተ አባል የሆነችው ምንያን አገኘሁኝ እና እሷም ልቧ ተነካ በዚህ ነገር። እናንተ ጋር መታ ይህን ታሪክ ነገረቻችሁ። በዚህ የተነሳ ነው እዚህም ለመምጣት የቻል ነው። መጽሐፍ ቅዱስ የሚያጽናና ነገር አለው። ላበረታታውም የፈለግኩት በዛ ብቻ ነው። ምክንያቱም የምችለው እሱን ብቻ ነው። ለጊዜው የሚበላው የሚጠጣው ነገር መስጠት ይችል ነበረ፣ ግን ጊዜያዊ ነው ሁሉ ነገር። ግን ተስፋ ወደፊት እንዳለ ሰዎች እግራቸው የተሰናከሉም እንደሚድኑ ብዙ ነገር መጽሐፍ ቅዱስ ይናገራልና ይህን አይነትን ሞራል ስለሰጠው መንፈሱን የነካው መስሎኝ ነበር። ምክንያቱም ፊቱ ደስ በሚያሰኝ ሁኔታ ላይ ያየሁት ያኔ ነው። እኔ ምኞቴ እሱ ስለነበር እሱን አደረግን። ከዛ በኋላ ግን ሪያሊቲው ይሄ ሰውዬ የለውም። ብዙ ነገሮች እርዳታ ይፈልጋል። ጆሮው ነው ከሁሉም ችግር የሆነው እና እንደውም ሂሪንግ ኤድስ ለመግዛት ሞክሬ ነበር። ለካ ሂሪንግ ኤድሱ ለሱ የሚያስፈልገው ከ4000 ብር በላይ የሆነ ነው። እንደ አጋጣሚ እንደውም መንገድ ላይ ያለን የታከመበትን ሆስፒታል ሁሉ አሳየኝና እዛ ሄደን ሲሄድ በአጋጣሚ ኢትዮጵያዊ ነች ሪሴፕሽኒስቷ ነገሩን ፋይሉን ሁሉ አወጣች። ታክሞ ነበረ ግን ከ4000 እስከ $7000 ወስድ የሚያስወጣ መድኃኒት የጆሮ ማዳመጫ ነው የሚያስፈልገው አለች። ዲያር ፕሮሴሲንግ ገንዘብ ለማግኘት ያመጡት ሰዎች አለች። ያ ትልቁ ሜጀር ነገር እንደሆነ አሁን ምክንያቱም እየተጫጫዋን ነው የምናወራው። ስለዚህ ለዛ ይረዳል። አሁን ይሄ ስፒከሩ ስለረዳ ጥሩ ነው። ለመነጋገር
ያመጡት ሰዎች ያለችው እነማንን ነው?
እርዳታ የሚያደርጉት ሕክምና ቦታ የወሰዱት ሰዎች እነማን ነበሩ? ለዛ አንተን ወደ ጆሮህን ያስመረመሩት ሰዎች
ጆሮ ያስመር አንድ ዲአርኤስ በእድሜያቸው የገፉ አካል ጉዳተኞች የሆኑት የሚረዳ ድርጅት አግኝቼ ነበር።
እሺ።
ከዛ እዛ አፕላይ አደረኩ። ከዛ እሷም ካንሰለር ነች። እሷ አፕሊኬሽን ከሞላ በኋላ እንረዳለን ብዙ ሰዎችን ነው የምንረዳው፣ ግን ዌይት ሊስት ላይ አሁን እኔ አዲስ ስለተመዘገብኩ ዌይት ሊስት ላይ
ተጠባባቂ አረጉ።
ከዛ በኋላ በመጠበቅ ላይ ነን።
ስለዚህ ይሄንን በዌብሳይት ያሰራጩትን የእርዳታ ማሰባሰቢያ እነሱ ናቸው። ያው ይሄ ሌላ ነው።
ይሄኛው የሆነበት ምክንያት ምንድን ነው? እኔ እርዳታ እሱ እንዲያገኝ ሪሰርች አደረግኩና ይህን ዌብሳይት አገኘሁኝ። ይህን ዌብሳይት ኢሜይል ላኩለት። ይህን ዌብሳይት ስራና ስለ ራሴ ታሪክ አድርግና የምናውቃቸውን ሰዎች እንነግራቸዋለን፣ እነሱ እርዳታ እንዲያደርጉ እንሞክራለን፣ ሌሎች ደግሞ ለሌሎች እየነገሩ ይሆናል ብለናል። $20 አስገብቼ በዛው ተጀመረ። 240 ብር ደርሷል።
ምንድን ነው ዌብሳይቱ እና ደግሞ በምን ፈልጎ ማግኘት ይችላል እርዳታ የሚያስቡ ሰዎች?
ለምሳሌ ዌብሳይቱ giveforward.henok/blog ከገቡ ማለትም ዌብሳይትን ያገኛሉ።
ዳይሬክትሊ የራሱ አይደለም። ይሄ ትንሽ ኮሚሽን እያገኙ የሚፈጥሩ ፈንድሬዚንግ ካምፓኒ ናቸው።
የማህበረሰብን ገንዘብ ሰብስበው ለስራም ለእርዳታ ማዋያ መንገዶች ናቸው። በስፋት ጥቅም ላይ የሚውሉ ናቸው።
እንግዲህ ይህን የሚሰሙ ሰዎችም ሌላ በዚህ መንገድ ቢሆን የሚልም ሀሳብ ሊያቀርቡ የሚችሉ ሊኖሩ ይችላሉ። እንጠብቃለን። ሄኖክ፣ አቶ ወንድሙን ስታገኛቸው ምን ተሰማ ሲያነጋግሩ?
ይህ የመጀመሪያ ጊዜ ሀበሻ መገናነት ደስ ወይና እና በቃ እኔም እነሱ ጥሩ ሰዎች ስለሆኑ ክርስቲያን ስለሆኑ ክርስቲያን መቀበልን ደስ የሚያሰኝ ደግሞ የሚነግሩን ምክር በመቀበል ሲያበረታቱን ደስ ይላል።
እዚህ ትምህርት ቤት የገባህበት ትምህርት ቤት ላይክ ለሌሎች ልጆች ጋር ኖርማል ልጆች የሚገቡበት ትምህርት ቤት ነው ወይስ ዲሳብልድ የሆኑ ተማሪዎች ጋር ነው አብረህ የተማርከው የነበረው?
ከኖርማሎች ከሁሉም ከሚሰሙ ጋራ ነበር።
ኦኬ። ስለዚህ አልከበደህም ከእነሱ ጋር አብሮ?
ትምህርቱ ትንሽ ይከብዳል። እኔ ሂሪንግ ጋይድ በመጠቀም የተለያዩ ስፔሻል መሳሪያዎችን በመጠቀም ይማራሉ። በደንብ ይሰማል። ፈተና ማልፋለሁ። ጥሩ ነው።
ጎበዝ ተማሪ እንደሆን ታስታውቃለህ።
አዎ። ግን
ማሽኑ ተሰበረ።
እንግዲህ ማንም ይሄን የሚሰማ እዚህም ያለኑ ሰዎች ሁላችንም ራስን መቻል ከባድ ነገር ነው። 21 አመት ሆኖ አሁን በራስህ ህይወትህን ለመግፋት ወጥተህ ወደዚህ አገር ለቀህ ነው ያለው። ምን ያህል ከባድ ነው? ማንም ሰው ወደ ዩናይትድ ስቴትስ እንኳን አዲስ ትምህርት ይዞ ሙሉ ጤና ይዞ ወደዚህ ሀገር በሚመጣ ጊዜ ምን ያህል ፈታኝ እንደሆነ ሰዎች መረዳት ይችላሉ። እና እንደው ላንተ ራስን መቻል ከቤት መውጣት ከአካል ጉዳት ጋር ያለውን ሁኔታ ግለጽልን እስቲ።
የለና ስነሳ አስፈለ ከባድ ነው። እኔ ደግሞ እንግዲህ ሰው እንደዚህ እና ቤተሰቦች እንስላቁ እንስናግሩን ሌሎች የሚያደርጉ እንደ እኔ ያሉ እንደዚህ ያደርጋሉ። ፈተና ያልፋ ብዬ አላስብም። ግን በቃ በሰው በሷ ግፍት ምክንያት ነው እኔ የወጣሁት። ይህ ደግሞ ለእኔ ሳስብ ከባድ ነው። አልችልም።
ከእህቶች ጋር ምን ተስፋ አለ? ምን ማድረግ ትፈልጋለህ በህይወትህ
ወደፊት? እኔ ተምሬ ጨርስና ከተማርኩ የትምህርት ካገኘው ስራ ካገኘው ሀገር ሂጄ ሀገር ተመልሼ መስራት ማስተማር።
ምንድን ነው መማር የምትፈልገው ሄኖክ?
እኔ ኮምፒውተር ሳይንስ፣ ኮምፒውተር ፕሮግራሚንግ፣ ሌላ ደግሞ ሳይን ተምሬ ሳይን ላንጉጅ ከዚህ ተምሬ እዛም ሀገር ሂጄ መስማት የተሳኑትን ማስተማር አለመለ
የዩናይትድ ስቴትስ መንግስት እንደዚህ አካል ጉዳተኛ ለሆኑ ወጣቶች በተለይ ደግሞ ራሳቸውን ለመቻል በሚያደርጉበት እርዳታ የሚሰጥበት ወይ ደግሞ የማህበረሰብ ሰራተኞችን የሚያሰማራበት ይህንን ሁኔታዎች ተመልክታችሁ ከሆነ አቶ ወንድሙ?
በእኔ በኩል እንዲህ አይነት ነገር ሲያጋጥመኝ የመጀመሪያ ጊዜ ነው። ሁልጊዜ እርዳታ በሚያስፈልገኝም እንኳን ሰዓት እርዳታ የጠየቁበት ጊዜ ነው። ችግር ስለነበረ ራሴን ለምንም ታገዬ አንድ ነገር ለማድረግ ሞክራለሁ ብዙ አመት ብኖርም ግን በእሱ በኩል ይህንን ነው አንጎሌ ላይ የመጣው ይህን ዌብሳይት መስራት ነው። ይህን ዌብሳይት ልኮ ማቃቸውን ሰዎች ሁሉ መንገር፣ እነዚያም ደግሞ ሌሎቻቸው እንዲነግሩና ጊቭ ፎርወርድ ስላሽ ሄኖክ የሚለውን ለሰዎች ማስተዋወቅና ትንሽ ገንዘብ አግኝቶ ራሱን ማስተካከል የሚችልበት የጀመራቸው ሶሻል ሰርቪሶች ምኖች። ራሱ ጎበዝ ነው፣ ይሞክራል። ሙከራው ግን እዚህ ደርሶለታል። ይሄ ራሱ የኢትዮጵያ ሕዝብ መስማቱ ይሄ ትልቅ ነገር ነው።
በጣም ነው የምናመሰግነው እንግዲህ ሁላችሁም እዚህ ስለመጣችሁ። ሄኖክ ለብዙ ሰዎች ብርታት ነው የምትሆነው። አሁን አንተ ያለህበትንም ሁኔታ ደግሞ አልፈህ የኮምፒውተር ኢንጂነር ሆነ እዚህ መስታወት ዝግጅት ላይ መጥተህ ደግሞ ስኬትህን ታካፍለናለህ። ግን ብዙ ፈተና እንዳለብህ ነግረህናል። ወደፊትም እንደሚጠብቅህ አንተም ታውቀዋለህ፣ እኛም እናውቀዋለን። በሁሉም ማገዝ የሚፈልጉ ሰዎች ካሉ ደግሞ በድረገጹ ገብተው አንተን ህልምህን እንድታሳካ፣ ትምህርት ቤት እንድትሄድ፣ ኑሮህ እንዲቃና ማድረግ የሚችሉትን የሚያደርጉበትን አምድ ዘርግታችኋል። እናመሰግናለን ስለመጣችሁ።
እናመሰግናለን።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በዛሬው ዝግጅታችን የምናተኩረው እንግዲህ በጉዲፈቻ ነው ብለናል አስቀድመን። እንግዲህ ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታዎች ናቸው። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱ ብዙ እጅግ ብዙ አሉ።
ታዲያ እነዚህ ህፃናት በአዲስ ሀገር በአዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወይ ያበረታታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። ቀጥሎ የምንሰማቸው እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ናቸው።
ታዋቂው አሜሪካዊ ጋዜጠኛ ዳን ራደር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ህፃናት የሚገጥሟቸውን ፈተናዎች Unwanted in America በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል አሳይቷል። በዚህ ዘገባ ከቀረቡ በርካታ ኢትዮጵያውያን መካከል ጥቂቶቹን ነው በዚህ በስቱዲዮ ያዝናቸው። በዩናይትድ ስቴትስ ኮንግረስ ለውጥ ይመጣ ዘንድ ህግ ያልፍ ዘንድ ለመወትወት በዚህ ወደ ዋሽንግተን ዲሲ በመጡበት ወቅት ያነጋገርናቸው ነው። ቀጥሎ ይቀርባል።
ለምን ትቀሪያለሽ? ልቤ አንቺን ተርቦ አይኔ የናፈቀሽ።
I'm Addie Steinoff. I'm against disruption. I came to America 2008. I lived with my first family at Columbus, Ohio.
Addie Steinoff እባላለሁ። ከቤት ማፈናቀልን አልደግፍም። ወደ አሜሪካ የመጣሁት በ2000 ዓመተ ምህረት ነው። ከወላጅ ቤተሰቦቼ ቤት ማለትም የጉዲፈቻ ኃላፊነታቸውን ካልተወጡት ቤተሰቦቼ ጋር በኮሎምበስ ኦሃዮ ኖር ነበር። አሁን የምኖረው ከአዲሶቹ የጉዲፈቻ ቤተሰቦቼ ጋር በዊስከንሰን ነው።
ለምን ተቀራለሽ? ልቤ አንቺን ተርቦ አይኔ የናፈቀሽ። የፈረሱን አዶከና የቁጥ የፈረሱን አዶከና የቁጥ ኮቴውን ሰማሁት ሰማሁት ለካስ ይዞሽ ሄዷል ወይኔ እንደፈራሁት።
ስሜ በላይነሽ ሄን እባላለሁ። የመጣሁት 2002 ላይ ነው ከኢትዮጵያ ሲያት ዋሽንግተን ነው የኖርኩት። 8 አመቴ ነበር ስመጣና ተወንድሜና ታህቴ ጋር ነው የመጣሁት።
My name is Samuel Hain. I live in Washington, Seattle. I came in 2007 with me and my brother, adopted brother.
ስሜ ሳሙኤል ሄን ይባላል። የምኖረው በዋሽንግተን ሲያትል ነው። ከኢትዮጵያ የመጣሁት በ1999 ዓመተ ምህረት ከአንድ ሌላ የጉዲፈቻ ወንድሜ ጋር ነው።
I'm Maureen Flatley. I'm a political consultant that specializes in child welfare and adoption and I'm
Maureen Flatley ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
They adopted me first and they gave me away to someone else.
መጀመሪያ በልጅነት ከተቀበሉኝ በኋላ ትንሽ ቆይተው ለሌላ ቤተሰብ አሳልፈው ሰጡኝ። ከአንድ ቤተሰብ ወደ ሌላ ቤተሰብ በመሰጠቴ ነው አስቀድሜ ተፈናቀልኩ ያልኩት።
When I came to America I was 11 and the house really in the beginning the house was very welcoming and full of love.
ወደ አሜሪካ ስመጣ 11 አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደ እናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር እኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች።
If I say something that she doesn't like she will spank she will
ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር።
ደርሶደን ጋት ቢቸግረኝ
experience was the same as Addie's, you know. The first few months was a great opportunity, you know. It's I had a lot of hopes, you know. America was like, you know, the promised land that we
የኔ ኑሮም እንደ አዲ አይነት ነው። የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን በእውነቱ። ከዚያ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡን በኋላ እነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረኩት ነገር ሁሉ በጥፋተኝነት ይጠረጥሩኝ ጀመር። ሰርቀሃል፣ እንዲህ አርገሃል፣ እንደዚያ አድርገሃል ይሉኝ ነበር።
And I started getting stressed. And I just was not having a great time here, even though I did good in school.
መጨነቅ ጀመርኩ። ፈጽሞ አልተመቸኝም ነበር። በቃ በትምህርቴ ላይ ለማተኮር ወስኜ ሐሳቤን እዛ ላይ አደረግኩ። አሳዳጊ እናቴ መምህር ናት እና ያው ከትምህርት ቤት ስመጣ ድብደባና በደሉ ይቀጥል ነበር።
It was very difficult because we took care of ourselves, even though they provided the food and the, you know, the stuff that we needed, they weren't there.
በጣም አስቸጋሪ ነበር። ያው የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው። የወላጅነት ኃላፊነታቸውንም አይወጡም። ወይ ስራ ይሄዳሉ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ። ኑሯችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳን አልነበረም።
ባላለሁ የመጣሁት 2002 ላይ ነው። ከኢትዮጵያ ሲያት ዋሽንግተን ላይ ኖርኩት 8 አመት የነበረ ስመጣና ተወንድሜና ተህቴ ጋር ነው የመጣሁት። እኔ ገና ስመጣ ከኢትዮጵያ ተድረጀት 12 ልጆች ነበሩ እዛ። ገና ስንመጣ ሉክድ ፋን ደስ የሚል በፋሚሊ ምናምን ነው። ግን ስትኖር ምናምን ሁሉ ነገር እየተለወጠ ምናምን ይመጣል እና ብዙ ታለች መምታት ሲባል ስፔንኪን ሳይሆን እኔን በብዛ አልጋ ላይ ታረግኝና እንዳልተነፍስ ታረግና እንትን ታስቀምጥብኝ ነበር ፔሎና በጣም ትጎዳኝ ነበረ። ወንድሜ አበበ በላቸው ነው አበበ ሄን ነው እና ባላረገው ነገር ክለምንን አይሲዛው አሁን ሜዳ ላይ ነው የሚያደረው እና እህቴ እንደ እናቴ ነበር ማለት እኔ እናትና አባቴን አላቃቸውም ሁለት እያለው ነበር የሞቱት እና እህቴ እንደ እናቴ ነበር ማለት እህቴና ወንድሞቼን ሌላ ሰው እነሱ ናቸው እናትና አባቴን ተነሱ አሳልፌ ተነነጮች ማለቴ እና ለእኔ በጣም ወንድሞቼን ነው የምሰማው እህቴና ወንድሞቼን እነሱ ናቸው ያሳደጉኝና እሷን እንደ እናቴ ስላላየዋት ወንድ ከዛ አላቃተም ነጭ ነች ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለና ሁላችንም አንድ ላይ መሆን አለብን። ተቴና ተወንድሜ መለያየት አልፈልግም እና እነሱ ባይኖሩኝ ምን እንደማደርግ አላቅም። በዚህ
ገና በማለዳ ገና በጠዋት ገና
በኢትዮጵያ ኮሚኒቲ በብዛት ያቃሉ የኢትዮጵያ ኮሚኒቲ ምናምን ሰምተውታል አይተውታል። ግን ለኢትዮጵያ ሕዝብ ብቻ እንደ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አወይ እንዲያርጉ ስለኢትዮጵያ ብቻ ሳይሆን ስለሌሎችም ለተሌሎች አገር አዳፍ እንደሚደረጉና እኛ አሻንጉሊት አይደለንም ዶንት እንተን ለያያውጡ ምናምን ይሸጥ እንደ ለነሱ ቢዝነስ ነገር ነው እኛ እና ስለልጆች አይ ምንም ጉዳይ እንተና ያለውቸው they don't care for the ልጆችም ና እኔ አሁን እንትን የአሜሪካን ሲቲዝን ይሁን የኢትዮጵያ ሲቲዝን ይሁን አላቅም። ከዚህ ስንመጣ ፔፐራችንን ኢትዮጵያ አልጨረሰችም እና እዚህ አሁን 18 ስንሆን ታባረንና አሁን እኔ ሁለት ጊዜ ሄጄ I tried to get my paper to immigrants. So they denied me. Denied አረጉኝ ከዛ አያቁም አንደውንኩኝ ምናምን ቴት እንደመጣሁኝ እና እኔ ስነግራቸው አዳፕተድ ሆኜ ነው ምናምን የመጣሁት ምናምን ስላቸው
ለምን አዳፕትስ ቤተሰቦቻችን ይዘሽ ነው ይሉኛል። እኔ ደግሞ አይ ዶንት ሃቭ ቤተሰቦቼ አይ ሃቭ ሪስትሬይኒንግ ኦርደር አገንስም ተነሱ ጋር አንኖርም እና እንትን 13 እንትን 16 ይያለውኝ ኮርት ነው ያስተዛብ እንትን ያባረረኝ ተቤታው ጣኝ።
ለምን ከሰውሽ ነው ቤተሰቦችሽ ከሰሱሽ?
ኖ ከሰውን ሳይሆን abusive intent naberna ani altesmamanem na ya faster care katatun latinis gize la faster bet ust gabche naberna tazab tabet rot naberna homeless salt katatun na macharasha lay cortege ani tahete ga menor nemfelgaw yihete yadam etnetna courtu la tahete ga menor techilale menam blo tahete ga menor jamar ehete she's እንደ እናቴ ነች። she's my best friend እናቴ።
ትምህርትሽን ጨርሰሻል? አሁን ምንድን ነው የምትሰሪው?
ስራ እየፈለኩኝ ነው እና ዴክ እንትን አይ ዱ ቤቢ ሲቲንግ አደርጋለሁ በብዛት
ሲያትል አካባቢ። ሲያትል
ውስጥ።
ወንድምሽ አሁንም ውጪ ነው ያለው?
እስታን ውጪ ነው ያለው።
አዎ በሱ የሆነው በዶክመንታሪው እንደተመለከት ነው። እንግዲህ እድሜው ገና 18 ዓመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው። ከቤትም አባረሩት አይደለም?
አዎ።
ሌሎች ልጆች አሉ? እነዛ ቤተሰቦች ጋር?
አዎ 9 ልጆች እዛ ቢኖሩ ነው።
አሁን የቀሩ
ውስጥ አሉ?
ትንንሾች ናቸው?
ትንንሾች ናቸው። አንዷ የትንሹ ሻሚ የእህቱ ነች፣ የደመህቱ እና እሷን ኪዋን እንትን ማዋራት ምናምን ይፈልጋል። እና ሴትዮቷ ልጆቹ ተወጣን በኋላ ሌሎች ቤት ያሉትን እንድናዋራ ወር እንድናያቸው አትፈቅድልንም።
እህቱንም እንድታይ አትፈቅድለትም? ለሳሙኤል
አላያትም ለስድስት አመት ምናምን። That shouldn't be happening again.
I'm Maureen Flatley. I'm a political consultant that specializes in child welfare and adoption.
Maureen Flatley ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
The US Congress has to some extent fixed the problem of citizenship for adopted kids, but we have some technical issues that need to be addressed.
የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ህጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዘኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ። ቋንቋውን ስለማይረዱ ቢነግሯቸውም አይሰሙም። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብነው አንድ ምክር የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። ጥቃት የሚደርስባቸው ከሆነ በቋንቋቸው ዘንተው መናገር እንዲችሉ ይረዳል።
When you're in Ethiopia and see that, you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here and you don't ask your parents about, you know, the paperwork and all that, and later on, and when you turn 18, you find out, you know, you don't have paperwork, you're not legalized.
እዚህ ሁላችንም በጉዲፈቻ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን፣ በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈልጋጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም።
I speak a different language when we first come here, so we have to have programs where the community of the person they're adopted from, you know, like an Ethiopian community, you know,
ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን። ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ህይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም።
I have a message for the Ethiopian community, you know, I work on all kinds of cases involving this scenario, and so different countries that become involved for various reasons. And I have to say that in my experience, the Ethiopian community in the United States has really started to step up for these kids. They have embraced them. I told these children
ለኢትዮጵያ ማህበረሰብ ለማስተላለፍ የምሻው መልእክት አለኝ። በጉዲፈቻ ዙሪያ በበርካታ ሀገር ዜጎች ሁኔታ ብዙ ሰርቻለሁ። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉዲፈቻ ለመጡ ተጻናት የምነግራቸው በርካታ ሺ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው።
I didn't even know there was Ethiopian community in Seattle or in different places, you know. And I found out when I turned 18 because of friends of mine that, you know, through my sisters.
18 ዓመት እስኪሞ ላይ ድረስ የኢትዮጵያ ማህበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በህቶቼ ጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር።
And now I wish Ethiopian community was more involved in the kids. እኔ ኢትዮጵያ ስለሆኑ ይረዱኛል ነገና እንጂ ያሰብኩት ተነጮች ይልቅ ግን they don't really are not interested. They're more interested in government ነገ at least the one I got from.
ፖለቲካ ይሆናል ማለት ነው።
They're not interested in knowing stuff like this. የሰው ልጅ ነን ነው ላይክ እናትና አባታችንንም ባናውቅም ልጃችን ትሪት እንደምታረጉት እንደነሱ ቢሰማቸው ላይክ አይ ዶንት ኖ።
አንቺ በህይወትሽ ምን መስራት ትፈልጊያለሽ ካሁን ወዲያ?
እኔ ታልጆች ጋር መስራት ደስ ይለኛል። ላይክ ስፔሻሊ ልጆች አንተን ላይክ እንደኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ እንግባባለን። ከዚ አይ ቢን ትሩ ኢት
ያለፍሽበት
ስለሆነ ያው እና በአቃለው እንዴት how feels like not to have a parent or feel like እማትፈልጊ ነገር ስለምስ I know how it is
so ላይ መስራት ትፈልጋለሽ? በጣም ነው እናመሰግነው በላይነሽ ለከምንም በላይ ለጥንካሬሽ። አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች ይሄንን ለሚሰሙ ደግሞ እንደ አርአያነት ሮል ሞዴል የምትሆኑ ልጆች ናችሁ። በጣም እዚህ ስለመጣሽ ስላነጋገርሽን ታሪክሽን ስላጋራሽን እናመሰግናለን።
እናመሰግናለን በጣም። Thank you guys.
Dites-moi d'où il vient, enfin je saurai où je vais. Maman dit que lorsqu'on cherche bien, on finit toujours par trouver. Elle dit qu'il n'est jamais très loin, qu'il part très souvent travailler. Maman dit travailler c'est bien, bien mieux qu'être mal accompagné. Pas vrai? Où est ton papa? Dis-moi où est ton papa? Sans même devoir lui parler, il sait ce qui ne va pas. Ah sacré papa, dis-moi où es-tu caché? Ça doit faire au moins mille fois que j'ai compté mes doigts. Hey. Où t'es, papa, où t'es? Où t'es, papa, où t'es? Où t'es, papa, où t'es? Où t'es, où t'es, où papa, où t'es? Où t'es, 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 où t'es, où papa, où t'es? Qu'on y croit ou pas, y'aura bien un jour où on n'y croira plus. Un jour ou l'autre, on sera tous papa. Et d'un jour à l'autre, on aura disparu. Serons-nous détestables? Serons-nous admirables? Des géniteurs ou des génies? Dites-nous.
Dites-nous qui donne naissance aux irresponsables, hein? Dites-nous qui, tiens, tout le monde sait comment on fait des bébés, mais personne sait comment on fait des papas. Monsieur, je sais tout, on aurait hérité, c'est ça, faut le sucer de son pouce ou quoi? Dites-nous où c'est caché, ça doit faire au moins 1000 fois qu'on a bouffé nos doigts. Hey, où t'es, papa, où t'es? Où t'es, papa, où t'es? Où t'es, papa, où t'es? Papa, dis-moi où est ton papa, sans même devoir lui parler, il sait ce qui ne va pas. Ah sacré papa, dis-moi où es-tu caché, ça doit faire au moins 1000 fois que j'ai compté mes doigts. Où est ton papa, dis-moi où est ton papa, sans même devoir lui parler, il sait ce qui ne va pas.
አድማጮች በዚህ ዘገባ እንደተረዳነው ከሆነ በርካታ ኢትዮጵያውያንና የሌሎች ሀገር ህፃናት በጉዲፈቻ ይመጡና ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም ሲወጣ ይታያል።
የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ህፃናቱን የሚከላከሉ የፌደራል ህጎችና የክፍለ ሀገር ህጎች ጠንካራና በአግባቡ የታሰበባቸውም አይደሉም።
የዩናይትድ ስቴትስ ኮንግረስ በዚህ ዙሪያ ረቂቅ ህግ አቅርቧል። የምስክሮችን ቃልም በማድመጥ ላይ ነው።
የማጠቃለያ ዜና እናሰማለን። የናይጄሪያው ጦር ኃይል አዛዥ ተጠርጣሪ የቦኮ ሐራም ነውጠኞች ቦርኖ ግዛት ላይ ከመኮርባቸው ጥቃት መትረፋቸው ገለጡ። ታጣቂዎቹ በሌትናንት ጀነራል ቱኩሩ ቡራታይ ኮንቮይ ላይ ትናንት ቅዳሜ ማታ ነበር በማፋና ዲኩዋ ከተሞች መካከል ያጠቁ የሞከሩት። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጻፊ ባንኪሙን ለሁለት ቀናት ጉብኝት ወደ ናይጄሪያ አምርተዋል። የተባበረው አረብ ኤሚሬቶች ወታደሮች በነውጠኛው የአልቃይዳ ቡድን ተጠልፎ ለ18 ወራት የመን ውስጥ ታግቶ የቆየውን እንግሊዛዊ ትናንት ቅዳሜ ባካሄዱት ወታደራዊ ኦፕሬሽን ማስለቀቃቸው ተገለጠ። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ዛሬ እሁድ ከፍታለች። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሃሙድ ናቸው ለዚሁ ስነ ስርዓት ቴህራን የሄዱት። የፓኪስታን ጦር በሰጠው መግለጫ አንድ ያሸባሪዎች ቡድን ከአፍጋኒስታን ድንበር ላይ ዛሬ እሁድ በከፈተው ተኩስ አራት ወታደሮችን ገድሎ ሌሎች አራት አቆሰለ። ዜናው አበቃ።
የአሜሪካ ድምጽ ሬዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዚህ ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም በዚህ ላይ ተፈጸመ።
ነገ ሰኞ በልዩ ፕሮግራም ከምሽቱ 1 ሰዓት በ1431 መካከለኛ ሞገድ በመደበኛው ፕሮግራም ደግሞ በ3 ሰዓት እስከምንገናኝ አስተናግድናችሁ ቆንጅት ታየና
ሄኖክ ሰማእግዜር ነን። ዝግጅታችንን የመራችልን ጽዮን ግርማ ናት።
ሰላም፣ ደህና ደሩ።
ደህና ደሩ።
This program has come to you from the Voice of America, Washington.